ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን በደስታ እንገልጻለን።
ክቡራንና ክቡራት አድማጮቻችን እንደምን አመሻችሁ በማለት በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ላይ የምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የጥር 24 2010 ዓ ም ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት አት ፖንቲፌክስ በመባል በሚታወቀው የትዊተር ገጻቸው ላይ በዛሬው ዕለት ባስተላለፉት መልእክት እንደገለጹት ችግር የማይፈጥር እምነት በራሱ የተቸገረ እምነት ነው። እንድናድግ የማይረዳን እምነት በራሱ ማደግ የሚገባው እምነት ነው ማለታቸው ተገልጿል። አንድ በእግዚአብሔር ላይ እምነት ያለው ሰው ይነስም ይብዛም በእምነቱ የተነሳ በውጫዊና በውስጣዊ ምክንያቶችም የተነሳ ብዙ መከራና ችግር ውስጥ ሊወድቅ ይችላል። ብዙ ፈተናዎችም ይገጥሙታል። ስደትና እንግልት ሊገጥመውም ይችላል። በአጠቃላይ አንድ በእግዚአብሔር የሚያምን ሰው በተለያዩ ምክንያቶች የተነሳ ተግዳሮቶች ይገጥሙታል ማለት ነው። ይህም በየዕለቱ በሕይወታችን የሚገጥመን ፈተና ነው። ነገር ግን አንድ በእግዚአብሔር የሚያምን ሰው በእምነቱ የተነሳ ምንም አይነት ፈተና፣ መከራና ስደት የማይገጥሙት ከሆነ ግን አለኝ የሚለው እምነት በራሱ የተቸገረ እምነት ነው። በተመሳሳይ መልኩም እኛ በክርስትና ሕይወታችን እንድናድግ የማይረዳን እምነት ያለን ከሆንን በቅድሚያ ማደግ ያለበት ያ እኛ እንድናድግ ያልረዳን እምነት በራሱ በቅድሚያ ማደግ አለበት ማለት ነው። ክቡራንና ክቡራት አድማጮቻችን ይህ በመከታተል ለምትገኙት የሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የሐሙስ የጥር 24 2010 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን ቀን ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ አርዕስተ ዜናዎችን በቅድሚያ እናስደምጣችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት በቫቲካን በሚገኘው በቅድስት ማርታ የጸሎት ቤት ባሳረጉት መሥዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ስለ ሞት ማሰብ እኛ የጊዜያት ጌታ እንዳልሆንን ጠንቅቀን እንድንረዳ በማድረግ ከግራ መጋባት መንፈስ ነፃ ያወጣናል ማለታቸው መገለጹን ካርዲናል ፔትሮ ፓሮሊን በቻይና የምትገኘው ቤተ ክርስቲያን ለሁለት የተከፈለች ቤተክርስቲያን ሳትሆን የሁለት ወገን ምእመናን የሚገኙባት ቤተክርስቲያን መሆኗን መግለጻቸውን በዛሬው ለዝግጅታችን ወደ እናንተ አድማጮቻችን ጆሮ የምናደርሳቸው ዘገባዎቻችን ይሆናሉ። በመጨረሻም እምነታችን ይነው በሚላርስት በሳምንት አንድ ቀን ዘወትር ሐሙስ በዚህ ሰዓት የምናቀርብላችሁን አስተምሮ እናስደምጣችኋለን። በዛሬው አስተምሯችን በኢትዮጵያ የካቶሊክ ቤተክርስቲያን የፍራንቺስካውያን ማህበር ካህን የሆኑት ክቡር አባ ገብረ ወልድ ገብረ ጻድቅ አማላጅነት በሚላርስት ያሰናዱትን አስተምሮ እናስደምጣችኋለን። በየዝግጅቶቻችን ጣልቃ መዝሙሮችን እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ስርጭታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ ዘወትር ጠዋት በቫቲካን በሚገኘው በቅድስት ማርታ የጸሎት ቤት ካህናት፣ ደናግላንና ምእመናን በተገኙበት መስዋዕተ ቅዳሴ እንደሚያሳርጉ ይታወቃል። በዛሬው ዕለት ማለትም በጥር 24 2010 ዓ.ም ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት እንደገለጹት ስለ ሞት ማሰብ እኛ የጊዜያት ጌታ እንዳልሆንን ጠንቅቀን እንድንረዳ በማድረግ ከግራ መጋባት መንፈስ ነጻ ያወጣናል በማለት ስብከታቸውን የጀመሩት ቅዱስነታቸው ሞት የማይቀርዳ ነው፣ ሞት ውርሳችን ነው፣ ሞት መታሰቢያችን ነው ማለታቸውም ተገልጿል። ቅዱስነታቸው አክለውም እኛ ዘላለማዊ ወይም ዘላቂ የሆነን ፍጡራን አይደለንም፣ እኛ በጊዜ ውስጥ እየተጓዝን የምንገኝ ሰዎች ነን። በጊዜ የምንጀምርና በጊዜ ውስጥ የምንጠናቀቅ ሰዎች መሆናችንን በፍጹም መዘንጋት የለብንም ያሉት ቅዱስነታቸው በዕለቱ በላቲን ሥርዓተ አምልኮ አቆጣጠር ደንብ መሠረት ከአንደኛ መጽሐፈ ነግሥት ከምዕራፍ 2 ላይ ተወስዶ በተነበበውና የንጉሥ ዳዊት ሞትን በሚያወሳው ታሪክ ላይ ተመርኩዘው ቅዱስነታቸው እንደገለጹት የጊዜያትን ጥቅም መረዳት የሚያስችለንን ጸጋ እግዚአብሔር እንዲሰጠን መጸለይ እንደሚገባ ገልጸው ይህም ጸጋ ራሳችንን በራሳችን ቆልፈን የራሳችን እስረኞች እንዳንሆን ይረዳናል ብለዋል። ሞት ሁላችንንም የሚነካ ሐቅ ነው በማለት ስብከታቸውን የቀጠሉት ቅዱስነታቸው ሞት ይዘግይም ወይም ዛሬ ይሁን ነገ ለሁላችን የማይቀር ሐቅ መሆኑን ማስታወስ እንደሚገባ የገለጹት ቅዱስነታቸው ይህንን በተመለከተ የሚከተለውን ብለዋል።
የሕይወታችን ጌቶች ሆነን እንዲሰማን የሚያደርግ ፈተና ብዙን ጊዜ ያጋጥመናል። በዚህም ምክንያት መጪው ጊዜ በደንብ ስለማይታያቸው ዝም ብለው በራስ ወዳድነት መንፈስ ውስጥ ሲመላለሱ ይኖራሉ። የዚህ ዓይነቱ ኑሮ ደግሞ ሁላችንም እንደምናውቀው በሞት ያጠናቅቃል። ለዚህም ነው ብዙን ጊዜ ቤተ ክርስቲያን በሞት ዙሪያ የተለያዩ ዓይነት አስተምህሮችን የምትሰጠው። እኛ የሞት ጊዜያችንን በሚገባ በማሰብ በጥንቃቄ መኖር እንዳለብን ቤተ ክርስቲያን የምታሳስበን በዚሁ ምክንያት ነው
ማለታቸውም ተገልጿል። እኛ የጊዜያት ጌቶች አይደለንም፣ ይህንንም ደጋግመን ማስታወስ በጣም ይረዳናል በማለት ስብከታቸውን የቀጠሉት ቅዱስነታቸው ይህም በአሁኑ ጊዜ እየገጠመን ካለው ውዥንብር ነፃ እንድንሆን ያደርገናል፣ ሞት የማይቀር ውርሳችን ነው ካሉ በኋላ ሁልጊዜም ቢሆን የምንሞትበትን ቀን ማሰብ መልካም የሆነ ሕይወት እንድንኖር በማድረግ ጥሩ ስሜት እንዲኖረን ያደርገናል ካሉ በኋላ ስብከታቸውን አጠናቀዋል። የቅድስት መንበር ዋና ጻፊ የሆኑት ካርዲናል ፔትሮ ፓሮሊን በቻይና የምትገኘው ቤተ ክርስቲያን ለሁለት የተከፈለች ቤተ ክርስቲያን ሳትሆን የሁለት ወገን ምእመናን የሚገኙባት ቤተ ክርስቲያን መሆኗን ገልጸዋል። ለዚህ ዜና ዝርዝር ዮሐንስ መኮንን።
ካርዲናል ፔትሮ ፓሮሊን በቻይና ያለች ቤተ ክርስቲያን የተከፈለች ሳትሆን የሁለት ወገን ምእመናን ያሉባት መሆኗን ገለጹ። የቅድስት መንበር ዋና ጻፊ የሆኑት ካርዲናል ፔትሮ ፓሮሊን በቻይና በሁለት የምእመናን ወገን መካከል እርቅን ለማውረድ ጥረት በማድረግ ላይ ያለች ቤተ ክርስቲያን እንጂ ለሁለት የተከፈለች አለመሆኗን ገለጹ። ካርዲናል ፔትሮ ፓሮሊን በንግግራቸው በቅድስት መንበርና በሕዝባዊት ሪፐብሊክ ቻይና መካከል ያለውን ግንኙነት ለማሳደግና መላዋ ካቶሊካዊት ቤተ ክርስቲያን በቻይና በሚገኙ ምእመናኖቿ መካከል እርቅን በማውረድ ወደ አንድነት እንዲደርሱ ከፍተኛ ጥረት በማድረግ ላይ እንዳለች ገልጸዋል። ከዚህም በተጨማሪ በርዕሰ ሊቃነ ጳጳሳት ፍራንችስኮስና በቅዱስ ሐዋርያው ጴጥሮስ የቅርብ ተከታዮች ሐዋርያዊ መዋቅሮች መካከል ምንም አይነት የሐሳብ ልዩነት አለመታየቱን አስረድተው ካርዲናል ፔትሮ ፓሮሊን በማከልም ርዕሰ ሊቃነ ጳጳሳት ፍራንችስኮስ ከሌሎች ረዳቶቻቸው ጋር በመሆን በቅድስት መንበርና በሕዝባዊት ሪፐብሊክ ቻይና የመንግሥት ባለሥልጣናት ጋር ቀጥታ ግንኙነት በማድረግ ላይ መሆናቸውን አስረድተዋል። በቅድስት መንበርና በሕዝባዊት ሪፐብሊክ ቻይና መንግሥት መካከል የተደረጉት የእስካሁን የጋራ ውይይቶች ለእስካሁኑ የቤተ ክርስቲያን ባህል ታማኝ ከመሆንም በላይ ግልጽና ገንቢ እንደሆኑ ያስረዱት ካርዲናል ፔትሮ ፓሮሊን ከዚህ በፊት የቀድሞ ርዕሰ ሊቃነ ጳጳሳት በነድክት 16ኛ በ1999 ዓመተ ምህረት ለቻይና ካቶሊካዊ ምእመናን በላኩት ደብዳቤ እንደገለጹት ሊገኝ የሚችል ማንኛውም አይነት መፍትሄ ከመንግሥት ባለሥልጣናት ጋር በቀጠለው ዘላቂ ክርክር ሊመነምን አይገባም ያሉትን አስታውሰው አሁንም ቢሆን በዚያች አገር የሚገኙ ካቶሊካውያን ምእመናን ተገቢ የሆነ ሐዋርያዊ አገልግሎት እንዲያገኙ እምነታቸውንም እንደ ባህላቸው መሠረት መለማመድ የሚችሉበትን መንገድ ማመቻቸት ያስፈልጋል ብለዋል። በቻይና የቤተ ክርስቲያን ሕይወት ቀላል አይደለም ያሉት ካርዲናል ፔትሮ ፓሮሊን የሚነሱትን ችግሮች በሙሉ በአንድ ጊዜ ለማቃለል ያዳግታል ብለዋል። ቅድስት መንበር በዚያች አገር የጳጳሳትን ምርጫ ማካሄድ አንዱ አንገብጋቢ ጉዳይ ሲሆን ይህን ለማከናወን ቅድስት መንበር ከሁሉ አስቀድሞ ከመንግሥታት ጋር ያላት ግንኙነት ወሳኝነት አለው ብለዋል። በዚህ መሠረት ከሕዝባዊት ሪፐብሊክ ቻይና ጋር የተጀመረው ግንኙነት እጅግ አዝጋሚ ቢሆንም በርካታ አዳዲስና ድንገተኛ ክስተቶች መታየታቸው አልቀረም ብለዋል። ለችግሮች በሙሉ ትክክለኛ መፍትሄ ሊገኝ ይችላል ብሎ በእርግጠኝነት መናገር የሚችል ማንም የለም። በሕዝቦች መካከል በሁለቱም ወገኖች የቆየ ቁስል ስላለ እስኪፈወስ ድረስ ጊዜንና ትዕግሥትን ይጠይቃል። ይህ እስከሚሆን ድረስ ተጨማሪ ድካምና ስቃይ ሊኖር ይችላል። ወደ ጳጳሳት ሹመት ደረጃ ከተደረሰ በኋላ ሕዝቡ በኅብረት አብሮ መኖርን ከርዕሰ ሊቃነ ጳጳሳት ጋር ግንኙነት እንዳይኖር የሚያግድ ምንም አይነት ምክንያት ሊኖር አይችልም ብለዋል ካርዲናል ፔትሮ ፓሮሊን። የእግዚአብሔር ፈቃድ ሲፈጸም በቻይና ስለ ሕጋዊ ጳጳስና ሕጋዊ ያልሆነ ጳጳስ ስደት ላይ ያለች ቤተ ክርስቲያንና ብሔራዊ ቤተ ክርስቲያን ብለን የምናወራበት ጊዜ አክትሞ ወንድሞች እርስ በርስ የሚተባበሩበት የጋራ ቋንቋ የሚናገሩበት ጊዜ ይመጣል ብለዋል። ወደዚህ ደረጃ ሳይደረስ እንዴት ተብሎ በቻይና ምድር ላይ ወንጌልን ማብሰር፣ የእግዚአብሔርን አጽናኝነት መመስከር ይቻላል ብለዋል። ይቅርታን ለማድረግ ካልተዘጋጁ፣ ሌሎች የግል ፍላጎቶችን ለማስጠበቅ ከተነሱ ይህ የወንጌል ዓላማ ሊሆን አይችልም ብለዋል። የቅድስት መንበር ዋና ጸሐፊ የሆኑት ካርዲናል ፔትሮ ፓሮሊን ንግግራቸውን በመቀጠል ያለፈው ሥቃይ ተረስቶ በእግዚአብሔር እርዳታ ሕዝቦች በሰላምና በፍቅር አብረው መኖር ወደሚችሉበት ጊዜ ላይ ለመድረስ ረጅም ጊዜንና በርካታ መንፈሳዊ የሰው ኃይልን ማፍራት ያስፈልጋል ብለዋል። መላዋ ካቶሊካዊት ቤተ ክርስቲያን ያለፈውን ይሁን የአሁኑን የቻይና ካቶሊካዊ ምዕመናን ሥቃይ በቀላሉ የምትረሳው አይሆንም። ምክንያቱም የምዕመናኑ ሥቃይ የመላዋ ካቶሊካዊት ቤተ ክርስቲያን ትልቅ ሀብት ነውና። ካርዲናል ፔትሮ ፓሮሊን በማከልም መላዋ ካቶሊካዊት ቤተ ክርስቲያን ከቻይና ካቶሊካዊ ምዕመናን ጎን እንደሆነች አረጋግጠው በጸሎት ብቻ ሳይሆን ህብረትን ለማምጣት በሚደረጉት ጥረቶች ሁሉ የማያቋርጥ ድጋፍ ታደርጋለች ብለዋል። ስለዚህ ማንም በወንድሙ ላይ በክፋት ተነሳስቶ እንዳይፈርድ ያለፈውን በደል ምክንያት በማድረግ ሌላ በደልን እንዳይቀሰቅስ ይልቅስ የእያንዳንዱ ምእመን ሰብአዊ ድክመት እንዳለ ሆኖ ወደፊት አድጋ በምትታይ ቤተ ክርስቲያን ላይ ተስፋ ማድረግ ይኖርበታል ብለዋል። በቅድስት መንበርና በህዝባዊት ሪፐብሊክ ቻይና መካከል እየተካሄደ ያለውን የጋራ ውይይት ያስታወሱት ካርዲናል ፔትሮ ፓሮሊን የጋራ ውይይቱ በሁለቱ መካከል አንድነትን እንጂ ልዩነትን የሚፈጥር መሆን እንደሌለበት የየራሳቸውን አቋም መግለጽ ትክክልና ህጋዊ መብት ቢሆንም ከዚያ ባለፈ የግል አመለካከትን ብቻ የሚያንጸባርቅ ሳይሆን በቻይና የበርካታ ምዕመናንን ጥቅም ያገናዘበ መሆን አለበት ብለዋል። ስለዚህም ቅድስት መንበር እውነትን ለማግኘት በመታደርገው ጥረት መካከል በምእመናን ላይ ከቻይና ውጪ ይሁን ከውስጥ የሚደረጉ ህጋዊ ተጽዕኖዎችን እንደምትመለከት ገልጸዋል። እግዚአብሔር በቻይና ውስጥ ለምትገኝ ቤተ ክርስቲያን ያለውን እቅድ ለማወቅ ትህትናና የእምነት መንፈስ እንዲኖር ያስፈልጋል ብለዋል። ካርዲናል ፔትሮ ፓሮሊን በንግግራቸው ማጠቃለያ ህብረታችንን የሚያደናቅፉ የወደፊት መልካም ተስፋን የሚወስዱብን ጠቦች እንዳይቀሰቀሱ ከሁለቱም ወገኖች የበለጠ ጥንቃቄንና መልካም እርምጃ መወሰድ አለበት ብለዋል።
ክቡራንና ክቡራት አድማጮቻችን እምነታችን ይህ ነው በሚል አርዕስት ወደ እናንተ አድማጮቻችን ዘወትር ሐሙስ በዚሁ ሰዓት የምናቀርበው ሳምንታዊ ዝግጅታችን አሁን ጀመረ። በዛሬው ዕለት የምናቀርብላችሁ አስተምሮ በኢትዮጵያ ካቶሊካዊት ቤተ ክርስቲያን የፍራንቺስካውያን ማኅበር ካህን በሆኑት በክቡር አባ ገብረ ወልድ ገብረ ጻዲቅ የቅዱሳን አማላጅነት በሚል አርዕስት ባለፈው ሳምንት ካሰማናችሁ አስተምሮ ቀጣይ ክፍል ይሆናል። አቅራቢዋ ማክዳ ዮሐንስ ነኝ። አብራችሁን ቆዩ። ለመሆኑ አማላጅ ስንል ምን ማለታችን ነው? በሁለት በተጣሉ ሰዎች መካከል ወይም በሁለት ቡድን መካከል ገብቶ እንዲስማሙ እንዲታረቁ ሁኔታዎችን የሚያመቻች ማለትም በበደለኛና በተበዳዩ ወይም በመህረት ሰጪ በጠያቂና በተጠያቂ መካከል ገብቶ እርቅን ስምምነትን ለመፍጠር የሚተጋ አገናኝ ነው። የእርሱ ማንነት ከይቅርታ ሰጪና ከይቅርታ ጠያቂ ጋር አንድነት ያለው አካል ማለትም እርቅን ለማስገኘት ከሁለቱ ወገኖች ጋር የተጠበቀ ቅርበት ያለው መሆን ነው። አማላጅ የሚል ቃል በመጽሐፍ ቅዱስ ሁለት ትርጉሞች አሉት። የመጀመሪያው ማዕከላዊ አገናኝን የሚያመለክት ነው። ለምሳሌ ሐዋርያው ጳውሎስ ክርስቶስ ማዕከላዊ አገናኝ እንደሆነ ሲናገር የሚከተለውን ብሏል። እግዚአብሔር አንድ ነው፣ በመካከል ሆኖ እግዚአብሔርንና ሰውን የሚያስታርቀውም አንድ ነው። እርሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ። ክርስቶስ ማዕከላዊ አገናኝ ሊሆን የቻለው እንዴት ነው? እርሱ በአንድ በኩል ፍጹም ሰው ስለሆነ ሕዝብን ወክሎ የሰዎችን የኃጢአት ካሳ ለእግዚአብሔር የሚያቀርብ ሲሆን፣ በሌላ በኩል ደግሞ ፍጹም እግዚአብሔር ስለሆነ ለሰዎች የኃጢአት ስርየትን መስጠት ስለሚችል ነው። ማንነቱ በአንድ ጊዜ የስብእናና የመለኮት ሙላት ስለሆነ እርሱ ሰውን ከአምላክ ጋር አምላክን ከሰው ጋር የሚያገናኝ ነው። ይህም ብቻ ሳይሆን እርሱ በሰውነቱ እርቃችን ነው፣ ሰላማችን ነው። ሁለተኛ ትርጉም ደግሞ በማዕከላዊ አገናኝ ትሩፋት በመሳተፍ ሰዎችን ከእግዚአብሔር ጋር የሚያገናኙትን በዚህ ምድር ያሉትንና በክርስቶስ ያረፉትን ቅዱሳኖችን ያመለክታል። እዚህ ላይ ከሁሉ በፊት ልናሰምረው የሚገባን እውነት እነዚህ ቅዱሳኖች ወይም አማላጆች ራሳቸው የጸጋ የምህረት የፈውስ ወዘተ ምንጮች ሳይሆኑ ከክርስቶስ የተሰጣቸውን ስጦታ ለሌሎች የሚያስተላልፉ ትሑታን መሳሪያዎች መሆናቸውን ነው። ከአምላክ ከተሰጣቸው በቀር የራሳቸው የሆነ የአማላጅነት ሥልጣን አለመኖራቸውን ነው። የራሳቸው የሆነ በረከትን ሳይሆን ከጌታ የተሰጣቸውን ነው ለሌሎች የሚያድሉት። የእነርሱ የአማላጅነት ሚና በክርስቶስ ማዕከላዊ አገናኝነት መሳተፍ ወይም መተባበር ነው። የአማላጅነታቸውም ሥራ ውጤታማ ሊሆን የሚችለው በክርስቶስ አማካኝነት ከክርስቶስ ጋርና ለክርስቶስም ብቻ ነው። የቅዱሳን አማላጅነት ብቸኛ የክርስቶስን አስታራቂነት በምንም መልኩ አያደበዝዝም፣ አያሳንስም፣ አይቀንስም። ይልቁንም የክርስቶስ አማላጅነት ሥራ ጎልቶ እንዲታይ ያደርጋል። በዓይናችን ልናየው፣ በእጆቻችን ልንዳስሰው፣ በጆሮአችንም ልንሰማው የማንችለው የማይታይ ክርስቶስ በትሑታን አገልጋዮቹ አማካኝነት ዛሬም በዘመናችን በመካከላችን ሕያውና የሚሠራ መሆኑን ያሳያል። ምክንያቱም አማላጆች ሁሉ የአማላጅነትን ኃይል የሚያገኙት ከአንዱ ከክርስቶስ ነው። ለምሳሌ የመጽሐፍ ቅዱስ ደራሲ አንድ ነው፣ ይኸውም እግዚአብሔር ነው። ይሁን እንጂ ብዙ የመጽሐፍ ቅዱስ መጻሕፍት ደራሲያን አሉ። የእነዚህ ደራሲያን ሥራ የእግዚአብሔርን የደራሲነትን ሚና አያደበዝዙም። ዋና ደራሲ እግዚአብሔርና የሰው ደራሲያን እርስ በርስ አይጋጩም፣ አይቃረኑም። ምክንያቱም ምንጩ አንድ መንፈስ አነሳሽነት ነው። ምክንያቱም ምንጩ አንድ ነው፣ ዓላማውም አንድ ነው። የሰው ደራሲዎች የተለያዩ መጽሐፍትን ለመድረስ የቻሉት ባንዱ በእግዚአብሔር መንፈስ አነሳሽነት ነው። ከእግዚአብሔር ባገኙት ብርሃን ነው። የራሳቸው ፍልስፍና አይደለም። እንዲሁም ክርስቶስ ዋና የምሥራች ቃልና የምሥራች ቃሉም ብቸኛ አብሳሪ ሆኖ ሌሎች ወንጌላውያን ሐዋርያቶችና ደቀ መዛሙርቱን የምሥራቹን ቃል እንዲጽፉና በማብሰር ተባባሪዎች እንዲሆኑ አድርጓቸዋል። ይህን በማድረጋቸው የክርስቶስን ቦታ ሊወስዱ አይችሉም። ክርስቶስ አንድም ወንጌል አልጻፈም። የጻፉት ወንጌላውያን ግን ኃይሉን ያገኙት ከእርሱና ለእርሱ ነው። በተመሳሳይ ሁናቴ በእግዚአብሔርና በሰው መካከል ያለው ማዕከላዊ አገናኝ ወይም አማላጅ አንድ ክርስቶስ ብቻ ቢሆንም እርሱ የቀደሳቸው ቅዱሳን እርሱ በሚሰጣቸው ኃይልና ጸጋ የእርሱን አማላጅነትን ሥራ ይሠራሉ። የአማላጅነት መሠረቱና ምንጩ እርሱ ሲሆን በእርሱ ፍቃድ የተመላለሱትና የሚመላለሱት ለእርሱም ብቻ የኖሩትና የሚኖሩት የእርሱን የአማላጅነት ሥራ ይቀጥላሉ ማለት ነው። ክርስቶስ ዛሬም ሕያውና የሚሠራ መሆኑን በቃላቸውና በሕይወታቸው ይመሰክራሉ ማለት ነው። አሁን ጥያቄው ለሐዋርያ ጳውሎስ ማዕከላዊ አገናኝ አንድ ነው፣ ይኸውም ክርስቶስ ኢየሱስ ነው ሲል አንዳንድ ቤተ እምነቶች እንደሚናገሩት ከክርስቶስ በቀር ሌሎች ማማለድ አይችሉም ማለት ነው? የቅዱሳን አማላጅነትን መቃወም ወይስ የቅዱሳን አማላጅነት መጽሐፍ ቅዱሳዊ መሠረት የሌለው የካቶሊካዊት ቤተ ክርስቲያን ፈጠራ ነው እንዴ? ምንም በማያሻማ ወይም እጅግ በጣም ግልጽ በሆነ ሁናቴ ሐዋርያው ጳውሎስ የሁለት ምዕራፍ መጽሐፍ የጀመረው የአማላጅነትን ሥራ ፍጹም እያበረታታ እንደሆነ እንገነዘባለን። እንግዲህ ከሁሉ አስቀድሞ ልመናና ጸሎት፣ ምልጃና ምስጋና ለሰዎች ሁሉ፣ ለነገሥታትና ለባለሥልጣናት ሁሉ እንዲደረግ አሳስባለሁ። ይህም በእውነት መንፈሳዊ ሕይወት በቅድስና ሁሉ በሰላምና በጸጥታ እንድንኖር ነው። ይህ በእግዚአብሔር በአዳኛችን ፊት ደስ የሚል ነው። እርሱ ሰዎች ሁሉ እንዲድኑና እውነትን ወደ ማወቅ እንዲደርሱ ይፈልጋል። 1 ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 4። ልመና፣ ጸሎትና አማላጅነት የአገናኝነት ወይም የአማላጅነት ሥራዎች ናቸው። እንዲደረግ የጠየቀበትም ምክንያት ተራ ሰዎች ይሁን ባለሥልጣናት፣ አንድ በእውነተኛ መንፈሳዊና ቅድስና የተመላበትን ሕይወት መኖር እንዲችሉ ነው። 2 ሰላምና ጸጥታ የሰፈነበትን ሕይወት መምራት እንዲችሉ ነው። ስለሆነም የእነርሱ ልመና፣ ጸሎትና ምልጃ እንዲሁም ምስጋና ከሁሉ አስቀድሞ ሊደረግ ይገባል። ባጭሩ ሐዋርያ ጳውሎስ ለጢሞቴዎስ መመሪያ እየሰጠ ያለው ክርስቲያኖች የሆኑት ሁሉ ለሰዎች ሁሉ በተለይም ለሚያስተዳድሩት የአማላጅነትን ሚና በትጋት እንዲ ወጡ ነው ያበረታታቸው ያለው ማከላዊ አማላጅ አንድ ክርስቶስ ብቻ ስላለ ሌሎች አማላጆች ማከላዊ አማላጅ አንድ ክርስቶስ ብቻ ስላለ ሌሎች አማላጆች አስፈልጉንም ማለቱ ከቶ አይደለም ክብራና ክብራት አድማጮቻችን ቀደም ሲል ያዳመጣችሁት እምነታችን ይህ ነው በሚል አርዕስት ከሬዲዮ ቫቲካን ያማርኛው ክፍል ዘወትር ሐሙስ በዚህ ሰዓት የሚቀርብላችሁ ዝግጅት ነው። ዛሬ ሰማችሁት በኢትዮጵያ ካቶሊካዊት ቤተክርስቲያን የፍራንሲስካውያን ማህበር ካህን በሆኑት በክብር አባ ገብረ ወልድ ገብረ ጻድቅ የቅዱሳን አማላጅነት በሚል አርዕስት የተዘጋጀውን አስተምሮ ነው። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት ይዘንላችሁን ቀርባለን። አብራችሁን ስለቆያችሁ ከልብ እናመሰግናለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ ያማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ። Yeah.